Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ሙሉ ነው። በዚች አሪፍ ታክሲ መስታወት አድረጋውም እዚህ ጋቢና ከጎኔ ቁጭ ብላለች።
ሰላም እንደምናመሻችሁ። የዛሬ ምሽት የጋቢና ቪኦኤ የመወያያ ጉዳያችን ኢትዮጵያውያን ማህበራዊ ሚዲያን እንዴት ይጠቀሙበታል እንጠይቃለን፣ እናወያያለን።
የምሽቱ የጋቢና ቪኦኤ ተሳፋሪዎቻችን እናንተን ውድ አድማጮቻችንን ጨምሮ በእውቀቱ ስዩም፣ አምለሰት ሙጬ፣ ሳያት ደምሴና ሌሎችም አሉ። በሉ ጉዟችንን እንጀምር። ዛሬ የምንወያየው ታዋቂ ኢትዮጵያውያንና የማያውቁት የፌስቡክ ገጾቻቸው በሚል ይሆናል። ልጆቻቸው አላልንም፣ የፌስቡክ ገጾቻቸው በሚል እያዝልን
ከሌሎች ሀገሮች የፌስቡክ ተጠቃሚዎች ጋር ሳነጻጽረው የኢትዮጵያ ወይም የማህበራዊ ሚዲያ ተጠቃሚዎች በብዛት ራሳቸውን ይደብቃሉ።
እንዳልካቸው ኃይለ ሚካኤል ይባላል። ትምህርትን በኢንተርኔት ስለማቅረብ ወይም ኢለርኒንግ አስመልክቶ ጥናት አድርጓል። ማህበራዊ ሚዲያን በተመለከተ ላደረግነው ውይይት አንዱ ተሳታፊ ነው።
እዚህ እኮ የሚነሳው አንዳንድ ጊዜ የፓርላማ ጥያቄ ነው።
የት ነበርክ ታደለ? በመምህርነትና በትምህርት አስተዳደር ስራ ረዘም ላለ ጊዜ ሰርቷል። በጋዜጠኝነት ሙያም አገልግሏል። ማህበራዊ ሚዲያን እንደ አይነተኛ መገናኛ ይጠቀምበታል። ደራሲና ገጣሚ በእውቀቱ ስዩምን በዚች በሞላች ባጃጅ ተሳፍሯል።
እኔ የባለንጀሮች ገጽ የምለውን ወይም ፋንፔጅ የሚባለውን ገጽ እኔ የማስበው ልክ እንደ ገጠር የሰርግ ድንኳን ነው።
በእውቀቱ ስዩም ስለ ማህበራዊ ሚዲያ የሚለው አለው። በሉ ጠጋ ጠጋ በሉ፣ ሳያት ቦታ አትፈጅም፣ እናሳፍራት።
ሶሻል ሚዲያ ላይ ምንም የለኝም፣ ዩቱብ ግን አንደኛ የዩቱብ አካውንት።
ሳያት ደምሴ በሞዴልነትና በቁንጅና ውድድር አሸናፊነቷ ወደ ህዝብ የመጣች አርቲስት ናት። ተዋናይ፣ ድምፃዊት፣ ዳይሬክተርም ናት። በስሟ ስለሚንቀሳቀሱት ግን ስለማታውቃቸው የፌስቡክ ገጾች የምትለው ይኖራታል። ሌላ ደግሞ ታታሪ፣ ጎበዝና ርቆ አሳቢ። ቆንጆ ብያለሁኝ?
ቆንጆ ብለናል።
አሁን አምለሰት ሙጬም ተሳፍራለች።
እኔ የማስተላልፈው መልእክት በተወሰነ ደረጃም ሊደመጥ ይችላል ብዬ ስላሰብኩኝ አልካም ነገር ይገነባል ብዬ የማስበውን ነገር ለማድረግ አስቤያለሁኝ።
አምለሰት ሙጬ በሞዴልነት የቁንጅና ውድድር አሸናፊ፣ ተዋናይት፣ ዳይሬክተር እንዲሁም በአንድ ወቅት በጋዜጠኝነት ሙያ የሰራች ወጣት ባለሙያ ናት። እሷንም አነጋግረናታል።
ኢትዮጵያ ውስጥ ፌስቡክ መጠቀም ሲጀምሩ በጣም ያስደስታቸው የነበረው ነገር የ20-30 ዓመት በፊት ከሚያውቁት የትምህርት ቤት ጓደኞቻቸው የማብሮ አደጎቻቸው ጋር ያደረጉት ግንኙነት ነበር።
ኤልሻዳይ ነጋሽ፣ ሰላም ኤልሹ። መስታወት አብረን ለረጅም ጊዜ ስለሰራን ነው። ቢፈቀድልኝ ከጋዜጠኝነት ከቴክኖሎጂና ከሚዲያ ግንኙነት ጋር በተያያዘ የዳበረ እውቀትና ክህሎት ያለው ባጭሩ የማህበረሰብ ድረገጽ ጉሩ ወይም አድቫር ነው። ሁሉንም ከፕሮግራማችን ታገኙታላችሁ።
ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ። የምሽቱን አጠር ያሉ ዜናዎች የማስደምጣችሁ ጽዮን ግርማ ነኝ። በሳውዲ አረቢያ ለሚመራው ጸረ ሽብር ጥምረት ሙሉ ድጋፍ ለመስጠት ዝግጁ መሆኑን የኤርትራ መንግስት አስታወቀ። የኤርትራ የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ በሽብር ፈጠራ ላይ ለመዝመት የሚያስችል ጥምረት ለመፍጠር በሳውዲ አረቢያ የተነሳው ጅማሮ በአካባቢያችንና በመላው ዓለም ሰላምና መረጋጋትን ለማስፈን ቁልፍ እርምጃ ነው ብሏል። ጅቡቲ ውስጥ ትላንት በጸጥታ ኃይሎች የጸሎት ስነ ስርዓት ላይ በነበሩ ሰዎች መካከል ከተጫረው ግጭት ወዲህ ዛሬ ተረጋግታ መዋላ ተገልጿል። በግጭቱ 19 ሰው መገደሉን የተቃዋሚዎቹ መሪዎች አመልክተዋል። ግጭቱ የተነሳው በዋና ከተማይቱ ባልባላ ቀበሌ ሲሆን አካባቢው የተቃዋሚዎቹ ጠንካራ ይዞታ እንደሆነ ይታወቃል። የማዕከላዊ አፍሪካ ሪፐብሊክ ዜጎች አዲስ ሕግ እንዲረቀቅና እንዲወጣ እንደሚፈልጉ ባካሄዱት ውሳኔ ሕዝብ አስታወቁ። በቅድሚያ በወጡ መረጃዎች መሰረት 93% የሚሆን ድምጽ ሰጪ ፕሬዚዳንቱን የስልጣን ዘመን በሁለት ባለ አምስት ዓመት ጊዜ የሚገድብ የጦር ኃይሉን አቅም የሚቆጣጠርና የእምነት ነጻነት እንዲረጋገጥ የሚደነግግ አዲስ ሕገ መንግስት እንደሚፈልግ ገልጿል። እየተጠናቀቀ ባለው የአውሮፓ 2015 ዓመተ ምህረት ወደ አውሮፓ የገባው ፍልሰተኛ ቁጥር ከአንድ ሚሊዮን መብለጡን ዓለም አቀፉ የፍልሰት ድርጅት IMF አስታወቀ። ይህ ቁጥር ከሁለተኛው የዓለም ጦርነት ወዲህ ግዙፍ የፍልሰት መጠን መሆኑን IMF አክሎ አመልክቷል። አድማጮች፣ ዜናው አበቃ። ከእለቱ የጋቢና ዝግጅቶች ጋር አብራችሁን ቆዩ። ጋቢና ቪኦኤ
የጋቢና ጉዞአችን ይቀጥላል። ሄኖክ ሰማግዜርና
መስታወት አራጋውንን አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር
የፌስቡክ እና ትዊተር ገጾች ለአርቲስቶች እና ታዋቂ ሰዎች አይነተኛ የመገናኛ መድረኮቻቸው ናቸው። ድርስ ስራዎቻቸውና የመድረክ ዝግጅቶች ሲኖራቸው ያስተዋውቁባቸዋል። በተለያዩ አጋጣሚዎች የመልካም ምኞት መግለጫዎቻቸውንም ያስተላልፉበታል። በጉዳዩ ላይ ሐሳብ ሲኖራቸው አስተያየቶቻቸውንም ያሰፍሩበታል።
ማህበራዊ ድረገጽን በዚህ መንገድ የሚጠቀሙበት ኢትዮጵያውያን አርቲስቶች ጥቂት ናቸው። በመተኩ ያለ አርቲስቶቹ ፈቃድና እውቅና ማንነታቸው የማይታወቁ ሰዎች ስማቸውንና ምስላቸውን እየተጠቀሙ የሚያንቀሳቅሷቸው የፌስቡክ ገጾች ባለቤቶች ቁጥራቸው የበዛ ነው።
ጽዮን ግርማ ከነዚህ አርቲስቶች መካከል ጥቂቶቹን አነጋግራ ተከታዩን ዘገባ ሰርታለች። የፌስቡክ እና ትዊተር ገጾች ለጸሐፊዎች፣ ለአርቲስቶች እና ታዋቂ ሰዎች አይነተኛ የመገናኛ መድረኮቻቸው ናቸው። ድርስ ስራዎችንና የመድረክ ዝግጅቶች ሲኖራቸው ያስተዋውቁባቸዋል። በተለያዩ አጋጣሚዎች የመልካም ምኞት መግለጫዎችንም ያስተላልፉበታል። በጉዳዮች ላይ ሐሳብ ሲኖራቸው አስተያየታቸውን ያሰፍሩበታል። ማህበራዊ ድረገጽን በዚህ መንገድ የሚጠቀሙበት ኢትዮጵያውያን አርቲስቶች ጥቂት ናቸው። በመተኩ ያለ አርቲስቶቹ ቅናና ፈቃድ ማንነታቸው የማይታወቁ ሰዎች ስማቸውንና ምስለ ገጻቸውን እየተጠቀሙ የሚያንቀሳቅሷቸው የፌስቡክ ገጽ ባለቤቶች ቁጥር ከፍ ያለውን ቁጥር ይዛል። በህዝብ ዘንድ በተለያየ መንገድ እውቅና ያላቸውን በርካታ ባለሙያዎች አነጋግሬያለሁ። አብዛኞቹ ማህበራዊ ሚዲያን ተጠቅመው እንደማያውቁ፣ ገጾቹም የነርሱ እንዳልሆኑ ገልጸውልኛል። ከነዚህ መካከልም እነርሱ የማያዙባቸው ነገር ግን በስማቸው በርካታ ገጾች የተከፈቱ ሶስት ሙያተኞችን አነጋግሬያለሁ። ደራሲ፣ ገጣሚ፣ አሁን ደግሞ በዩናይትድ ስቴትስ ቦስተን አቅራቢያ በሚገኘው ብራውን ዩኒቨርሲቲ ተጋባዥ ደራሲ በእውቀቱ ስዩም በዚህ ጉዳይ ላይ አስተያየትን ስለሰጠህኝ በጣም አመሰግናለሁ።
እኔም ስለጋበዝሽኝ በጣም አመሰግናለሁ ጽዮን።
የፌስቡክና ትዊተር ገጾች ለአርቲስቶችና ታዋቂ ሰዎች እንዲሁም ለእንዳንተ ያሉ ጸሐፊዎች አይነተኛ የመገናኛ መድረኮቻቸው ናቸውና አንተ የትኛውን ትመርጣለህ?
እኔ የምጠቀመው የፌስቡክን የማህበራዊ ሚዲያ ዘርፍ ነው። በጣም ቶሎ አልጽፍም፣ ግን አልፎ አልፎ በወቅታዊ ፖለቲካዊ ክስተቶች ላይ ተቻለሁ። እንዲሁም ደግሞ የግል አመለካከቴን፣ የግል ፍልስፍናዬን፣ በኪነ ጥበብ ላይ ነገሮች ላይ ያለኝን አመለካከትና ሀተታ አልፎ አልፎ እየጻፉ ባጭሩ እለጥፋለሁ። ግጥሞችንም እለጥፋለሁ፣ የሌሎችንም ደግሞ አነባለሁ። በዚህ መንገድ ነው እየተጠቀምኩበት ያለሁት።
ስራዎችን ከሚያነቡ አድናቂዎችና ተቾች ጋር በምን መልኩ ነው በዚህ ማህበራዊ ገጽ ላይ የምትገናኘው? የአድናቂዎችህን ገጽስ እንዴት ነው የምትቆጣጠረው?
እኔ የባለንጀሮች ገጽ የምለውን ወይም ፋንፔጅ ባለውን ገጽ እኔ የማስበው ልክ እንደ ገጠር የሰርግ ድንኳን ነው የምቆጥረው። በገጠር የሰርግ ድንኳን ከተጣለ በኋላ ኃላፊ አግዳሚው የባለ ሀገር በሙሉ እየመጣ ምግብ ሲሸተው ገብቶ ተሳትፎ ያው የሰርግ ወረቀት የሰርግ መጥሪያ ወረቀት ሳይይዝ ተጠራው አልተጠራው ሳይል ገብቶ ማንኛውም ባለ ሀገር በልቶ ጠጥቶ አመስግኖ ይሄዳል። እንደዛ ነው የኔ ገጽ። ማንም ሰው የኔን ስራ፣ የኔን ጽሁፍ፣ የኔን ሀተታ፣ የኔን ግጥም ማንበብ የሚፈልግ ሰው ገብቶ አይቶ አንብቦ አስተያየት ሰጥቶ ወይ አመስግኖ ወይ ደግሞ ተችቶ መውጣት ይችላል ማለት ነው። እና ብዙ ሰዎች ስለሚሳተፉበት አንዳንዴ የሁሉን አስተያየት ማየት ለሁሉ አስተያየት ለአንዳንድ ለሚጠየቁ ጥያቄዎች መልስ መስጠት ይከብዳል። ቢሆንም ግን ብዙ ሰው ስለሚሳተፍበት ለእኔ የተሻለ ሀሳቤን የማስተላልፍበት መድረክ ነው ብዬ አስባለሁ።
በአንተ ስም የተከፈቱ በርካታ ገጾችን ተመልክቻለሁ። የአንተ ገጾች ካልሆኑ ለምን አላዘጋቸውም?
የተወሰኑትን በቀጥታ ጽፌላቸው እንዲዘጉልኝ ነግሬያቸው ነበር፣ ግን አላደረጉትም። አንዳንዴ ደግሞ ለአንባቢዎች ያመልክቻለሁ፣ እነዚህ ገጾች የኔ አይደሉም፣ አንዳንድ ሰዎች በእኔ ስም ያወጧቸው ናቸው ብዬ አስጠነቅቃለሁ። ግን እንደዛም ሆኖ በእኔ ስም የወጡ ግን የኔ ያልሆኑ ገጾች የራሳቸው ሆነ ተከታዮች አሏቸው እና አንደኛው መቆጣጠሪያ መንገድ ፌስቡክ የእኔ መሆኑን የሚያስረዳ ምልክት እንዲሰጠኝ መጠየቅ ነበር። አሁን ምልክት መስጠት አቁመዋል መሰለኝ፣ እሱን ማግኘት አልቻልኩም። ግን አሁን እሞክራለሁ ብዬ አስባለሁ የተለየ ምልክት እንዲሰጠኝና አንባቢዎች ይሄ ትክክለኛው የእሱ ገጽ ነው ብለው እንዲለዩ የሚያደርግ እና በተቻለ መጠን በራሴ ስም ራሴ እንድጠቀም እፈልጋለሁ ማለት ነው።
ማህበራዊ ሚዲያ ለኢትዮጵያውያን ምን አይነት መድረክ ነው?
ኢትዮጵያውያን እንግዲህ ማህበራዊ ሚዲያ ብቸኛ የአንደበታቸውን የሚገልጹበት፣ አስተሳሰባቸውን የሚገልጹበት፣ ጩኸታቸውን የሚገልጹበት ብቸኛ መድረክ ነው ብዬ አስባለሁ። ኢትዮጵያ ውስጥ በአሁኑ ጊዜ ያው ጋዜጦች፣ ሬዲዮ ጣቢያዎች በመንግስት ቁጥጥር ስር ናቸው። ሰዎች በነጻነት ራሳቸውን የሚገልጹበት ጋዜጣ ወይም ሌላ አይነት የመገናኛ መስመር ባለመኖሩ ምክንያት ፌስቡክ በጣም ብርቅ የሆነ ሰዎች ራሳቸውን የሚገልጹበት ከሌሎች ጋር የሚገናኙበት መድረክ ነው። ስለዚህ ሰዎች ይህንን ብርቅ የሆነ መድረክ በጥንቃቄ በአግባቡ ሊገለገሉበት ይገባል ብዬ አስባለሁ።
ቀጥዬ ያነጋገርኳት የቁንጅና ውድድር አሸናፊ ሞዴል፣ ተዋናይት፣ ዳይሬክተር፣ ጋዜጠኛም ነበረች አርቲስት አምለሰት ሙጬ ትባላለች። በርከት ያሉ የፌስቡክ ገጾች በስሟ ካሉ አርቲስቶች መካከል አንዷ ናት። አምለሰት ሙጬ የማህበራዊ ድረ ገጾች ላይ በርካታ ከ8 በላይ በአንቺ ስም የተከፈቱ ገጾች አሉ። እነዚህ ገጾች ያንቺ ናቸው?
8 የኔ ሊሆን አይችልም። አንድ አለኝ የራሴ ስኔ ያልሆኑ ነገሮችን ያሉ ፎቶዎችን ሲወጡ ሳይ ለምን አብዴት ማድረግ አልጀምርም ብዬ ስለ ሶሻል ሚዲያም የተወሰነ ግንዛቤ ሳገኝ የራሴን ራ ማድረግ ጀመርኩ፣ ቅርብ ጊዜ ማለት ነው።
እነዛን ገጾች ለማዘጋት ጥረት አላደረግሽም?
እንግዲህ አሁን ሲሪየስ ሁኜ እኔም ያስኩት ጉዳይ አልነበረም። ለማዘጋት እንኳን ያው አንዳንዶቹ ፋሮች ናቸው። ከመውደድም እጅግ ከማድነቅም የሚፈጥሩት ነገር ነው እና ያው ግን አንዳንድ ጊዜ ግንዛቤ ላክ ለሰዎች ለአንቺ ያላቸውን ነገሮች ኮንታክትም እያደረጉ ምናምን አንዳንድ ነገር እንደዛ ሰማለው። እሱ ያው በመጥፎ ሲሆን ጥሩ አይደለም፣ በመልካም ሲሆን ደግሞ ትቀበያዋለሽ ሰው ወዶች የሚያደርገውን ነገር እና ምንም ለማዘጋት እንቅስቃሴ አላደረግኩም።
ተከታዮችሽ በተለያዩ ሌሎች ገጾች መምታታታቸው ጉዳቱ አልታየሽም?
አስቤበት ይሄን ነገር ይጠቅማል ይሄ ነገር ላይ ክለ እንደዚህ ነገር ላስተላልፍበት ብዬ አልጀመር። ምናልባት ከአሁን በኋላ ቁም ነገር ያዘሉ ነገሮችን ለሰዎች ይጠቅማሉ ብዬ የማስባቸው ነገሮች ወደፊት ስሰራ ከስራዬ ጋር አያይዤ ሰብኩት እቅድ አለ። ለጊዜው ግን እንደዚህ እንደው ዝም ብሎ ከሰዎች ጋር ኮሚኒኬት በማድረግ ነው ያለበትን ሁኔታ አፕዴት ለማድረግ ነው እንጂ ቁም ነገሮችን ለማስተላለፍ እና አንዳንድ ነገሮች ኮንታክት ከእነሱ ጋር ኮሚኒኬት ለማድረግ ያደረኩት ነገር የለም። ምናልባት ከአሁን በኋላ ግን የማስተላልፈው መልእክት በተወሰነ ደረጃም ሊደመጥ ይችላል ብዬ ስላሰብኩኝ አልካም ነገር ይገነባል ብዬ የማስበውን ነገር ለማድረግ አስቤያለሁኝ።
ከአምለሰት ቀጥ እያነጋገርኳት ሳያት ደምሴን ነው። እሷም የቁንጅና ውድድር አሸናፊ ነበረች። ተዋናይት፣ ሞዴል፣ ዳይሬክተር፣ አሁን ደግሞ የዲዛይነርነት ሙያ ተቀላቅላለች። በርካታ ተከታዮች ያለው የአድናቂዎች ገጽ በስሙ አለ። ሳያት ደምሴ ፌስቡክ ላይ በጣም ትልቅ ቁጥር ከ120,000 በላይ ሰዎች የሚከተሉት አንድ የአድናቂዎች ገጽ አለ። እንደዚሁም ደግሞ ሌሎች 1-2-3 ገጾች አሉ። እነሱ ገጾች ያንቺ ናቸው?
የኔ አይደሉም።
ማን ነው የሚጠቀምባቸው?
በትክክል አላውቀውም።
ለማወቅ አልሞከርሽም?
በጣም ብዙ ሙከራ አድርጌያለሁ። እኔም ጓደኞቼም አብረውኝ የሚሰሩት ሰዎች ሙከራ አድርገዋል፣ ግን ልጆቹ ፍቃደኛ አልሆኑ።
ፌስቡክን ማነጋገር አልቻልሽም? አልሞከርሽም? ለምሳሌ ማዘጋት ይቻላል፣ እሱን አልሞከርሽም?
በጣም ብዙ ሞክር ያለውኝ። አሁንም ኢሜይል እንልክላቸዋለን፣ ግን ይታያል የሚል ሪፕላይ ያደረጉልሽ የለ ኢሚዲየትሊ ሪቪው ያደረግ ነው እንደሱ ነው የሚሉት።
ሰዓት አንቺ ሶሻል ሚዲያ ላይ የራስሽ አካውንት አለሽ? የራስሽ ገጽ አለሽ?
እኔ ሶሻል ሚዲያ ላይ ምንም የለኝ። ዩቱብ ግን አለኝ፣ የዩቱብ አካውንት።
ለምንድን ነው የማትጠቀሚው? ለምንድን ነው መጠቀም ያልፈለግሽው?
በእርግጥ ፌስቡክ በእኛ ስራ ላይ የሚጠቅም ብዙ ነገር አለው፣ ግን አሁን እኔም የራሴን እንደገና ሌላኛው ገጽ ብከፍት ከስርም እኔ የማደርገውን ነገር እየወሰዱ ስለሆነ የሚጭኑት እንደገና የበለጠ ማምታታት ነው የሚሆነው። ይሄ የኔ ነው ብሎ ለማለት ደግሞ በጣም ጊዜ የሚወስድ ነገር ይሆናል ብዬ ስላሰብ ኦልሬዲ እነሱ ቦታውን ይዘውታል። ሌላ አዲስ ሰው እንኳን ቢመጣ እኔ የምጭነውን ነገር ቶሎ ወስደው ከጫኑት ሁሉም ሰው ነው ግራ የሚገባ።
ልክ እንደ ሰዓት አብዛኞቹ በስማቸው የተከፈቱ ገጾችን ለማዘጋት ብዙ ደክመዋል። ግን ደግሞ በእነርሱና በሌሎች በርካታ አርቲስቶች ስምና ምስል የተከፈቱ ነገር ግን እነርሱ ብዙም የማይጠቀሙባቸው ገጾች በሌሎች ሰዎች አማካኝነት እየተንቀሳቀሰ ይገኛል። ደራሲና ገጣሚ በእውቀቱ ስዩም እንዲህ ያሉ ሰዎች ከድርጊታቸው ቢታቀቡና እያንዳንዱ ሰው ማህበራዊ ሚዲያ የሚሰጠውን እድል በመጠቀም የአገልግሎቱ ተቋዳሽ እንዲሆን ይመክራል።
Shirin Gabina VOA kuke saurare yanzu haka tare da Henok Fente da Mr. Ward Aragao.
Wiki talama 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 Johnny na Gabina VOA. With Henok Fente and Mr. Ward Aragao. Bro.
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። አሁን ከምሽቱ 1 ሰዓት ከ45 ደቂቃ ሆኗል። ዝግጅታችን እስከ 2 ሰዓት ድረስ ይቀጥላል። የጋቢና ጉዞአችን በቀጣዩ እንግዲህ ሙዚቃውን ሳታደንቅ ነው የዘለልከው ነው ያልሽው?
ገና ነው ሙዚቃ መች ሰማን?
አልሰማንም እንዴ?
እኔ አንተ ስትዘፈን
ሰማን ሙዚቃ ነበር አላለችም? እናልፈዋለን። ለማንኛውም
አሁን ኤልሻዳይ ነጋሽን ከ22 ማዞሪያ እናሳፍርና አንተ ሹፍርና እንቀጥል።
ኤልሻዳይ ነጋሽ በአዲስ አበባ ዩኒቨርሲቲ በኢንፎርሜሽን ሲስተም የመጀመሪያ ዲግሪ አለው። በስፖርትና አድሚኒስትሬሽን ቴክኖሎጂ በስዊዘርላንድ ሁለተኛ ዲግሪውን ተቀብሏል። እንዲሁም የሲኤንኤን የአፍሪካ የዓመቱ ጋዜጠኛ ሽልማት በስፖርት ዘርፍ እጩ ነበር። አሁን የዲጂታል ሚዲያ አማካሪ ነው። ኤልሻዳይ ስለ ማህበራዊ ሚዲያ ምንነት ያብራራል።
ማህበራዊ ሚዲያ እንግዲህ በአሁኑ ሰዓት ዓለም ዙሪያ ኒው ሚዲያ ወይም አዲስ ሚዲያ ከሚባሉ የሚዲያ ክፍሎች ውስጥ አንዱ የሆነና ምናልባት በተጠቃሚነት ደረጃ በሰፊው ሁኔታ እየተሰራጨ ያለ የመገናኛ መንገድ ነው። በፊት አንድ ሰው ማህበራዊ ሚዲያ ለመጠቀም በጣም በውድ ዋጋ የሚገዙ ኮምፒውተሮችን ጠቀም ነው ከኢንተርኔት ጋር ራሱን ማገናኘት የሚችለው። አሁን በተለያዩና በጣም ዋጋቸው ባነሰ ነገሮች መተካት ስለቻለ ማህበራዊ ሚዲያ ደግሞ ይሄንን የቴክኖሎጂ ሽግግር ከዴስክቶፕ ኮምፒውተር ወደ ላፕቶፕ፣ ከዛ በኋላ ወደ ሞባይል ስልክ፣ አሁን ደግሞ ወደ ስማርት ስልኮች የተደረገው ሽግግር ጋር አብሮ አንድ ላይ በመምጣት በተለይ በታዳጊ ሀገሮች በጣም እየተስፋፋ ያለ የመገናኛ መንገድ ነው። ማህበራዊ ሚዲያን ምናልባት ኢንፎርማል በሆነ ወይም ውስጣዊ በሆነ መንገድ የጀመረው ምናልባት የዛሬ 12-13 ዓመት ማይስፔስ የሚባል ኩባንያ ነው። ያ ኩባንያ በታዋቂው የሚዲያ ባለሙያ በሮበርት ሞርዶክ የሚመራ ኢኒሽቲቭ ነበረ። ያ ኢኒሽቲቭ ያው በብዙ መልኩ ውጤታማ ባይሆንም ሌሎችን ተመሳሳይ የሆኑ የማህበረሰባዊ ሚዲያዎች እንዲፈለፈሉ ቦታዎችን ፈጥሯል። ከዛ በኋላ ሁላችን የምናውቀው ፌስቡክ የዛሬ 11 ዓመት አካባቢ በማርክ ዙከርበርግ ምክንያት ስራ ላይ ዋለ። ከዛ በኋላ ፌስቡክን ተከትሎ የተለያዩ ማህበረሰባዊ ሚዲያዎች መጡ። ሁሉም መጀመሪያ ላይ የመገናኛ መንገዶች ናቸው። 2006 አካባቢ ኢትዮጵያ ውስጥ ፌስቡክን መጠቀም ሲጀምሩ በጣም ሲያስደስታቸው የነበረው ነገር 20-30 ዓመት በፊት ከሚያውቁት የትምህርት ቤት ጓደኞቻቸው ማህበራዊ አደጎቻቸው ጋር ያደረጉት ግንኙነት ነበር።
በኋላም ፌስቡክን ተከትለው የተለያዩ ሚዲያዎች መፈልፈል መጀመራቸውን እና ቁጥራቸው እየበዛ ሲመጣ አገልግሎታቸውና ምክንያታቸው እየሰፋና እንደየዘርፉ እየተለያየ መጥቶ አሁን ለማህበረሰቡ ዋነኛ የመገናኛ ሀሳባቸውን የመግለጫና ራሳቸውን የማስተዋወቂያ መንገድ በመሆን እያገለገለ እንደሚገኝ ይናገራል። በታዋቂ ግለሰቦች፣ በጸሐፊዎችና ተከታይ ባላቸው ሰዎች ስም የሚከፈቱ ገጾች እንዲሁም ሰዎች መረጃን ለማግኘት በብዛት የሚጎበኟቸው ገጾች ውስጥ የሚታየውን ከመስመር የወጣ ቃላትን በመጠቀም መድረኩን በማራከስ ሰዎች የሚፈልጉትን ሀሳብ እንዳያስተላልፉ ለሚያደርጉትና እድሉን ለሚያጠቡ ተጠቃሚዎች
ውስጥ ብቻ ሳይሆን በመላው ዓለም በአሁኑ ሰዓት የዛሬ 5 ዓመት ያልነበረ የስራ ዘርፍ ተፈጥሯል። ይሄ ማህበረሰባዊ ሚዲያ ኤክስፐርት ወይም የዲጂታል ሚዲያ ኤክስፐርት የምንለው የስራ ዘርፍ ነው። ይሄ ሁለት ጥቅሞችን ያስገኛል። ለትርፋማ ለሆኑ ኩባንያዎች እንዴት ነው እነዚህ ኩባንያዎች የሚያቀርቧቸውን የተለያዩ ሰርቪሶች እና ፕሮዳክቶች እንዴት ነው ለተጠቃሚ ማስተዋወቅ የሚችሉት እና ከዛ ትርፍ ማግኘት የሚችሉትን የሚለውን ጥረቶች ታቡ ከመጽንሰት ጀምሮ ወደ ተግባራዊ መዋል እንደ አንድ አዲስ የስራ ዘርፍ መፈጠር ችሏል። ይሄ በትርፋማ በሆኑ ኩባንያዎች ማየት የምንችለው ነው። በሌላ በኩል በታዋቂ ግለሰቦች በፊት ማየት የምንችለው በፊት ታዋቂ ግለሰቦች ፌስቡክ አካውንታቸውን ከፍተው በኋላ ተጠቃሚዎቹ በሚያድጉበት ጊዜ ወደ ፔጅ ቀይረውት እያስኬዱ እንዳለበት ሁኔታ ይህንን ወደ እነሱ የሚመጣውን ኢንፎርሜሽን ተደጋጋሚ በእነሱ ስም ያሉ አካውንቶች የሚከፈቱ ሁኔታ እየተከታተለ ማዘጋትም ሲኖርባቸው ማዘጋት እየቻለ ለምሳሌ በአርቲስቶች ደረጃ ደግሞ ማየት የምንችለው እነሱ የሚፈጥሯቸው የፈጠራ ስራዎችን ሌሎች ሰዎች በመጠቀም ጥቅም ለማግኘት የሚሞክሩትን ሁኔታዎች እየተከታተለ ስራውን ፕሮፌሽናል በሆነ መንገድ ማኔጅ ማድረግ አሁን በጣም አስፈላጊ ስራ መሆን ጀምሯል።
ማህበራዊ ሚዲያን ዋነኛ መድረክ በማድረግ ማንኛውም ሰው ሀሳቡን በስድብ ሳይሆን በሀሳብ የመምታት ልምድን እያዳበረ ትምህርትን ከሚሰጡ ገጾች ትምህርትን እየቀሰመ ሀሳብን በነጻነት የማንሸራሸሪያ መድረክ በማድረግ መጠቀም ለአንድ ማህበረሰብ ከፍተኛ ለውጥ ማምጣት የሚችል መድረክ መሆኑን ሁሉም ባለሙያዎች ይስማማሉ።
All right, everybody out there, this is Gabina VOA.
Gabina VOA.
Everybody, guanta!
Guanta!
Mama!
Guanta!
Mama!
ሞቅ ሞቅ ያደረግን እንግዲህ የምሽቱ ዝግጅታችን ከአንድ ሰዓት ተኩል እስከ 2 ሰዓት ድረስ እንደሆነ እናሳስባችሁ የምታገኙን ደግሞ በአጭር ሞገድ ነው በ6080 እና በ15580 የለም ቀደም ብለን ካላችሁ ደግሞ በመካከለኛ ሞገድ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 ደግሞ አለው በመካከለኛ ሞገድ እንገኛለን።
የምሽቱ ማሳረጊያ ውይይታችን የኢትዮጵያውያን የማህበረሰብ መገናኛ ብዙሃን አጠቃቀም ላይ ይሆናል።
እንዳልካቸው ኃይለ ሚካኤል ይባላል። ትምህርትን በኢንተርኔት ስለማቅረብ ኢ-ለርኒንግ አስመልክቶ ጥናት አድርጓል። በአርባ ምንጭ ዩኒቨርሲቲ የጋዜጠኝነት መምህር ነበር። የዞን 9 የጦማር ጸሐፊዎች መካከል አንዱ ነው። በአሁኑ ሰዓት አሜሪካ ሀገር በሚገኘው የኦሬገን ዩኒቨርሲቲ የዶክትሬት ተማሪ ነው።
የት ነበር ከታደለ በመምህርነትና በትምህርት አስተዳደር ስራ ላይ ረዘም ላለ አመታት አገልግሏል። የጋዜጠኝነት ትምህርት ከተማረም በኋላ በተለያዩ ጋዜጦች ላይ እስከ ዋና አዘጋጅነት በመሆን ሰርቷል። በማህበራዊ ሚዲያ ዘርፍ በዋነኝነት ተጠቃሽ የሆነው ፌስቡክ ከ2001 ዓመተ ምህረት ጀምሮ ሲጠቀምበት ቆይቷል። የግሉን የጡመራ መድረክ ከፍቶም ይሰራ ነበር። ካለፉት 2 አመታት ጀምሮ ግን ፌስቡክን እንደ ዋነኛ የብዙሃን መገናኛ መድረክነት ይጠቀምበታል። ይጽፋል፣ ይወያያል።
ባልደረባችን ጽዮን ግርማ ሁለቱንም እንግዶች ኢትዮጵያውያንና የማህበራዊ ሚዲያ አጠቃቀም በተመለከተ አወያይታ የሚከተለውን ዘገባ ሰርታለች።
ማህበራዊ ድረገጽ በዓለም ዙሪያ 2 ቢሊዮን ተጠቃሚዎችን አፍርቷል። በተጠቃሚዎች ብዛት ከማህበራዊ ድራምባዎች ፌስቡክ ቀዳሚውን ስፍራ ይዟል። በቢሊዮን ከሚቆጠሩት የፌስቡክ ተስተናጋጆች መካከል 1.2 ሚሊዮን የሚሆኑት ከኢትዮጵያ የተመዘገቡ እንደሆኑ በየጊዜው መጠናዊ መረጃ የሚሰጠው ሶሻል ቤከርስ የተባለ ድረገጽ ያስረዳል። በዚህ አሃዝ ላይ ከኢትዮጵያ ውጪ የሚኖሩ ፌስቡክ ተጠቃሚዎች ቁጥር ሲጨመር የተገልጋዩን ቁጥር ወደ 1.8 ሚሊዮን ከፍ እንደሚያደርጉት ይገመታል። በኢትዮ ቴሌኮም ላይ የተሰራ ጥናት እንደሚያሳየው በአሁኑ ሰዓት 90 ሚሊዮን ከሚደርሰው ሕዝብ ቁጥር 34% የሚሆነው የሞባይል ስልክ አገልግሎት ተጠቃሚ ነው። 2.3% የሚሆነው ደግሞ የኢንተርኔት አገልግሎት ይጠቀማል። ኢንተርኔት አገልግሎት የመጠቀም እድል ካለው ውስጥ 85% የሚሆነው የማህበራዊ ሚዲያ አገልግሎት ተጠቃሚ ነው። ፌስቡክ በተጠቃሚዎች ብዛት ከማህበራዊ ድረገጾች ቀዳሚውን ስፍራ ቢይዝም የተጠቃሚዎቹ ማንነትና የአጠቃቀም ተቃርኖቹ በብዙ የሚያነጋግር ነው። ማንነታቸውን ደብቀው ራሳቸውን በተለያየ ማንነት የሚያስተዋውቁ የማንነታቸውን መደበቅ እንደ ጥሩ አጋጣሚ በመጠቀም በስድብ አካባቢውን የሚያበላሹ ራሳቸውን በምስል ድምጽ እየቀረጹ ከማዶ ማዶ የሚሰዳደቡ እምነትና ምዕመናንን የሚዘልፉ ብሔርን ከብሔር በነውረኛ ቃላት የሚወርፉ ስንክሳረኞችን ጨምሮ የያዘ መድረክ ቢሆንም የመናገርና የመጻፍ ነጻነት መብት በታፈነባቸው ሀገሮች እንደ አይነተኛ ሚዲያ ሆኖ አይነተኛ ሚዲያን ወይም ሜንስትሪም ሚዲያን መስሎ ሲያገለግል ቆይቷል። ይህን መድረክ እንደ አይነተኛ ሚዲያ ከሚገለገሉበት ኢትዮጵያውያን ተጠቃሚዎች ውስጥ አዲስ መረጃዎችን የሚያቀርቡ፣ ሀሳባቸውን በለዘብታ ተዋሶ የሚያንሸራሽሩ፣ በፖለቲካዊ ኢኮኖሚያዊና ማህበራዊ ርዕሰ ጉዳዮች ላይ ያሏቸውን አቋም በሚያንጸባርቋቸው አስተያየቶች የሚገልጹና ርዕቱ ሀሳቦችን በማመንጨት የሚያወያዩ የሚያነቃቁና የሚከራከሩትም ተጠቃሾች ናቸው። እንዳልካቸው ኃይለ ሚካኤል ትምህርትን በኢንተርኔት ስለማቅረብ ኢ-ለርኒንግ አስመልክቶ ጥናት ያደረገ የቀድሞ የአርባ ምንጭ ዩኒቨርሲቲ የጋዜጠኝነት መምህር አሁን ደግሞ በዩናይትድ ስቴትስ ኦሪገን ዩኒቨርሲቲ የዶክትሬት ተማሪ ነው። እንደ አውሮፓውያን አቆጣጠር ከ2008 ዓ.ም ጀምሮ ከማህበራዊ ሚዲያ ጋር ቁርኝት እንዳለው ይናገራል።
ያለኝ ቁርኝት ከመማር ራሴን ሀሳቤን ከመግለጽ ባለፈ ከሌሎች ተመሳሳይ ሀሳብ ካላቸው ሰዎች ጋር እንድገናኝ ረድቶኛል። ኢትዮጵያን የፖለቲካ የማህበራዊና የኢኮኖሚ ሁኔታ በደንብ እንድረዳበትና በእኔ ሀሳብ ዙሪያ የሚስማሙ ሰዎች ምን አይነት ሀሳብ አላቸው የሚለውን እንድረዳበት የረዳኝ የግንኙነት መንስኤ የሆነ ትልቅ ክስተት ነው።
በመምህርነት በትምህርት አስተዳደርና በጋዜጠኝነት ረዘም ያለ ጊዜ ያሳለፈው የት ነበር ከታደለ ከማህበራዊ ድረገጾች አንዱ የሆነውን ፌስቡክ መጠቀም ሲጀምር ከጓደኞቹና ከቤተሰቦቹ ጋር የግልና የቤተሰቡን ጉዳዮች ነበር የሚያካፍልበት።
2011 ላይ ወደ ጋዜጠኝነቱ
በመደበኛ ከገባ በኋላ በተለያዩ ጋዜጦችና መጽሔቶች የሚሰራቸውን ወይም የሚጽፋቸውን ጽሁፎች በዚሁ ድረገጽ ማካፈል ጀመርኩኝ። ከ2012 ላይ ኢስት አፍሪካን የሚል አንድ ብሎግ ጀመርኩ። ግን ያንን ብሎግ የሚያነብልኝ ብዙ ሰው እንዳልነበረ ሳረጋግጥ ካሉኝ ጊዜዎች በሙሉ አብዛኛውን ጊዜ እየሰጠሁኝ በፌስቡክ እና በትዊተር እንደዚሁ የተለያዩ ማህበራዊ፣ ፖለቲካዊ እና ኢኮኖሚያዊ ጉዳዮችን አነሳለሁ።
ሁለቱም እንግዶቼ ማህበራዊ ሚዲያን እንደ አይነተኛ ሚዲያ ይገለገሉበታል። መረጃን ይሰጡበታል፣ መረጃን ይቀበሉበታል፣ ከሌሎች ሰዎች ጋርም ይተዋወቁበታል። የት ነበርክ ታደለ ሲናገር እያንዳንዷን የዕለት ተዕለት እንቅስቃሴያችንን ወደፊት አምጥተን ለመወያየት እድል ፈጥሮልናል ይላል።
እያንዳንዱን የዕለት ተዕለት እንቅስቃሴያችንን ወደፊት አምጥተን እንድንወያይበት እንድንነጋገርበት የሚያደርገን አንድ ራሱን የቻለ ማዕቀፍ ሆኖ በተለይ ለኢትዮጵያውያን ደግሞ እንደ ማንኛውም ማህበራዊ ድረገጽ ዝም ብለን ፎቶ ለጥፈን ወይም የተለያዩ የቤተሰብ ጉዳዮችን የምንነጋገርበት ሳይሆን ባለን የሚዲያ ችግር የተነሳ ነጻ ጋዜጣ፣ ነጻ መጽሔት፣ ነጻ ሬዲዮ እና ቴሌቪዥን ዜጎች በተለያዩ ጉዳዮች ላይ መወያየት የማይችሉበት ሁኔታ ስላለ በሀገሪቱ ውስጥ በዚህ ሰዓት ሰዎች ሙሉ በሙሉ ጊዜያቸውን ፊታቸውን ወደ ማህበራዊ ድረገጾች አምጥተዋል ብዬ አስባለሁኝ። እዚህ እኮ የሚነሳው አንዳንድ ጊዜ የፓርላማ ጥያቄ ነው።
እንዳልካቸው ማህበራዊ ሚዲያ ላይ ረጅም ጊዜን ያሳለፈ በመሆኑ ማህበራዊ ሚዲያ ለኢትዮጵያውያን ተጠቃሚዎች እየሰጠ ያለውን አገልግሎት ያስረዳል።
ኢትዮጵያ ብዙ መገናኛ ብዙሃን የታፈነባት ሀገር ስለሆነች ማህበራዊ ሚዲያ ይሄንን መገናኛ ብዙሃን የሚጫወቱትን ሚና ተክቶ እየተጫወተ ነው። በአሁኑ ሰዓት እንግዲህ የኢትዮጵያ ሚዲያ የታፈነባት ሀገር ናት ስንል ዳታም አለን። በየሳምንቱ የሚታተሙ መጽሔቶች ቁጥር እና መጋዜጦች መጽሔቶች አንድ ላይ ተደምረው ለምሳሌ ናይሮቢ ኬንያ ከሚታተመው የዴይሊ ኔሽን የሚባለውን ጋዜጣ ብንወስድ ድምሩ አንድ አይሆን። በጣት የሚቆጠር የሬዲዮ ጣቢያ ነው ያለው፣ አንድ ለእናቱ የሆነ ቴሌቪዥን ጣቢያ ነው ያለው። እና ማህበራዊ ሚዲያዎች አሁን እየተጫወቱ የመጡት ሚና ይሄንን የመተካት ነው። እንግዲህ ማህበራዊ ሚዲያ ዋነኛው ጥቅሙ ዜጎች በአካባቢያቸው የሚካሄደውን ነገር ፎቶ አንስተው ሊሆን ይችላል፣ ቪዲዮ ቀርጸው ሊሆን ይችላል ወደ ማህበራዊ ድረገጽ ያመጡታል። ወደ ፌስቡክ ሊሆን ይችላል፣ ወደ ትዊተር ሊሆን ይችላል። እንግዲህ አሁን ሰሞኑን ራሱ በኢትዮጵያ እየተካሄደ ያለውን የኦሮሞ ተማሪዎች ተቃውሞ በመጀመሪያ የዘገቡት ማህበራዊ ሚዲያ ተጠቃሚዎች ናቸው። ይህን በማድረጋቸውም ቪኦኤን ጨምሮ ሌሎችም ትልልቅ የሚዲያ አውታሮች ለጉዳዩ ትኩረት ሰጥተው እንዲዘግቡት ማድረግ ችለዋል።
ኢትዮጵያኖች ማህበራዊ ሚዲያን በተለያየ መንገድ እንደሚጠቀሙበት የሚናገረው እንዳልካቸው
አንደኛ ያው ራሳቸውን ለመግለጽ ይጠቀሙበታል፣ ፖለቲካ አስተሳሰባቸው ለማራመድ ይጠቀሙበታል፣ የሃይማኖት፣ የባህል እና የተለያዩ ህይወታቸውን ተሞክሮ የሚያካፍሉበት አድርገው ይጠቀሙበታል። ነገር ግን ይህን በሚያደርጉበት ወቅት ማህበራዊ ሚዲያ ላይ ማንነታቸውን ይደብቃሉ። ከሌሎች ሀገሮች የፌስቡክ ተጠቃሚዎች ጋር ሳነጻጽረው የኢትዮጵያ ወይም የማህበራዊ ሚዲያ ተጠቃሚዎች በብዛት ራሳቸውን ይደብቃሉ።
ማህበራዊ ሚዲያ በርካታ ጸሐፊዎች እንዲፈጠሩም እድል ፈጥሯል የሚለው እንዳልካቸው አሁን ጥቅሙን እየተረዱ የመጡት ሁሉ በሚገባ መቀላቀል ሲጀምሩ ማንነታቸውን ደብቀው የሰው ማንነት እየተላበሱ መድረኩን የስድብ መድረክ በማስመሰል ተገልጋዮችን የሚያረቁ ተጠቃሚዎች እየጠፉ እንደሚመጡ ይገልጻል። ሁለቱም አስተያየት ሰጪዎች አሁን ያለው ማህበራዊ ሚዲያ በርካታ የአጠቃቀም ችግሮች ቢኖርበትም የተጠቃሚዎች ቁጥርና ጠቀሜታውን የሚያውቁ ሰዎች እየተበራከቱ በመምጣታቸው የመንግስት ፖሊሲ ላይ ተጽዕኖ ማምጣት የሚያስችልበት ደረጃ ላይ እየደረሰ መምጣቱን ጭምር ይናገራሉ።
ዛሬ ምሽት ያሰማናችሁ ዝግጅቶች በቂ መረጃዎች አስጨብተዋችኋል?
እናንተስ የማህበረሰብ የመገናኛ ብዙሃንን እንዴት ትጠቀማላችሁ? ሐሳቦቻችሁን አካፍሉን። በፌስቡክ አት ቪኦኤ አማሃሪክ፣ በትዊተርም እንዲሁ አት ቪኦኤ አማሃሪክ ላይ ታገኙናላችሁ። በሰላም በጤና ያገናኘን እያል የምንሰናበታችሁ ስናስተናግዳችሁ ያመሸነው ሄኖክ ሰማግዜርና
እኔም መስታወት አረጋው ነኝ። ጉዟቸው የሰመረ ይሁን እያል እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። Everything they say the time.
This program has come to you from the Voice of America, Washington.